The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
A declaration is hereby issued that the presidential election held on 8th August 2017 was not conducted in accordance with the Constitution and the applicable law, rendering the declared results invalid, null and void.
ነሐሴ 2009 ዓመተ ምህረት የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ህገ መንግስትና ሌሎች የሀገሪቱ የምርጫ ህጎች በሚያዙት መንገድ ባለመካሄዱ የምርጫ ውጤቱ ተሽሯል።
የኬንያ ፕሬዝዳንታዊ ምርጫ ሂደት ፍትሃዊ አልነበረም ሲል የኬንያ የጠቅላይ ፍርድ ቤት ውጤቱን ውድቅ ያደረገበትንና ምርጫው በድጋሚ እንዲካሄድ የሰጠውን ውሳኔ በንባብ ያሰሙትን የዳኛ ዴቪድ ማራጋን ድምጽ ነበረ ቀንጭበን ያሰማናችሁ።
ኬንያ በአካባቢያችን ካሉት ሀገሮች ከምርጫ ጋር በተያያዙ የሚነሱትን ችግሮች ከመፍታት አንጻር ትልቅ እርምጃ እንደሄደች እና በቀላሉ የማይቀለበስ የፍርድ ቤትም ነጻነት ያረጋገጠች መሆኗን የሚያሳይ ነው።
የአካባቢ ሰላምና ጸጥታ ተንታኝ ዶክተር መሐሪ ታደለ ማሩን ድምጽ ነው የሰማነው። በኬንያ ጠቅላይ ፍርድ ቤት ውሳኔ ላይ ትንታኔ ሰጥተውናል። ሁለቱም በአብይ ርዕስ ይቀርባል።
ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አመሽታችኋል? የኢድ አልአድሃ በዓል ዛሬ በመላው ዓለም በሚገኙ እስልምና እምነት ተከታዮች ዘንድ ተከብሮ ውሏል። እንኳን አደረሳችሁ እንላለን። የዛሬ አርብ ነሐሴ 26 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን አብራችሁን እንድትቆዩ እንጋብዛለን።
በቅድሚያ የዕለቱ ዜናዎች ይቀርባሉ። መልካም ምሽት።
የኬንያ ጠቅላይ ፍርድ ቤት በፕሬዝደንት ኡሁሩ ኬንያታ አሸናፊነት የተጠናቀቀውን ፕሬዝደንታዊ ውጤቶች ውድቅ አድርጓል። ጠቅላይ ፍርድ ቤቱ ዛሬ በሰጠው ውሳኔ የምርጫ ቦርዱ በድምፅ አሰጣጡ ወቅት ሂደቱን የማዛባትና ሕገወጥ ድርጊቶችን በመፈጸም በምርጫው ተአማኒነት ላይ ጉዳት አድርሷል ሲል ነው ውሳኔ የሰጠው። ተቃዋሚ መሪ ራይላ ኦዲንጋ በፕሬዝደንት ኬንያታ በ1.4 ሚሊዮን ድምፅ ብልጫ የተሸነፉበት የምርጫ ውጤት ትክክል አይደለም፣ ሐሰት ነው በማለት ፍርድ ቤቱ ውድቅ እንዲያደርገው አቤቱታ ማስገባታቸው የሚታወስ ነው። በኬንያ ህገ መንግስት በሚያዘው መሰረት በ60 ቀናት ማለት በ2 ወር ጊዜ ውስጥ ድጋሚ ምርጫ እንዲካሄድ ፍርድ ቤቱ ውሳኔ ሰጥቷል። ፕሬዚደንቱ ኡሁሩ ኬንያታ በበኩላቸው በግሌ የማልስማማበት ቢሆንም በብይኑ የጠቅላይ ፍርድ ቤቱን ውሳኔ አከብራለሁ ብለዋል። አክለውም ፕሬዚደንቱ 6 ሰዎች የህዝቡን ፍላጎት ለመጻረር ውሳኔ አድርገው ያደረጉት ብይን ነው ሲሉ ፍርድ ቤቱን ነቅፈዋል። ዝርዝሩን የያዘ ዘገባና ትንታኔ ከዜና ቀጥሎ በአብይ ርዕስ ይቀርባል።
ፑንትላንድ ውስጥ በዛሬው የኢድ አልአድሃ በዓል ዕለት አፍ አሩር ከተማ በሚገኝ ገበያ ውስጥ በደረሱ 2 ፍንዳታዎች ቢያንስ 9 ሰዎች ተገድለዋል። የሞቱት 5ቱ ፖሊሶች መሆናቸውና ከ30 የሚበልጡ ደግሞ መቁሰላቸውም ታውቋል። የመጀመሪያው ፍንዳታ የደረሰው ገበያው ውስጥ በሚገኝ የጫት መሸጫ ሱቅ ሲሆን፣ ሁለተኛው ሰው ተሰብስቦ የቆሰሉትን ለማውጣት ሲረባረብ ወዲያውኑ ፈንድቷል። ጽንፈኛው ተዋጊ ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ባለፈው ሰኔ ወር የአልሻባብ ተዋጊዎች እዚያው ከተማ በሚገኝ የጦር ካምፕ ላይ ጥቃት አድርሰው 50 ወታደሮችን መግደላቸው አይዘነጋም።
ዩናይትድ ስቴትስዋ ፊላዴልፊያ ከተማ የሚኖሩ ደቡብ ሱዳናውያን ማህበረሰብ በሚቀጥለው ሳምንት የትውልድ ሀገራቸው ባንዲራ በከተማዋ ምክር ቤት ህንጻ ደጃፍ እንዲሰቀል ታቅዶ የነበረውን ስነ ስርዓት ደቡብ ሱዳን ውስጥ በተገደለው አሜሪካዊ ጋዜጠኛ ክሪስቶፈር አለን ሀዘን ምክንያት ለሌላ ጊዜ እንዲተላለፍ አደረጉ። ፊላዴልፊያ ከተማ አካባቢ ያደገው ጋዜጠኛው አለን ከደቡብ ሱዳን ሽምቅ ተዋጊዎች ጋር ሳለ ዩጋንዳ ድንበር ድንበር አቅራቢያ በተካሄደው ውጊያ በመንግስት ወታደሮች ጥይት ተመቶ ነው የተገደለው። የደቡብ ሱዳን መንግስት ከሽምቅ ተዋጊዎች ጋር ሆኖ ሲዋጋ አግኝቼው ነው ይላል። የሽምቅ ተዋጊው ቡድን ቃል አቀባይ ደግሞ ጋዜጠኛው የታጠቀው ካሜራውን ብቻ ነበር ሲል አስተባብሏል። የፊላዴልፊያ ከተማ ከንቲባ የደቡብ ሱዳን ማህበረሰብ ክንዋኔዎችና ለከተማዋ ላበረከቱት አስተዋጽኦ አክብሮት ለመግለጽ ለዛሬ ሳምንት አርብ በታቀደ ስነ ስርዓት የዛችን ሀገር ባንዲራ ምክር ቤቱ ህንጻ ላይ ለመስቀል ነበር ያቀዱት። ለሌላ ጊዜ የተላለፈው የጋዜጠኛው ቤተሰብና ወዳጆች ሀዘን ላይ ባሉበት በዚህ ወቅት ይህንን በዓል ማካሄዱ ትክክል ስለማይሆን ነው ብለዋል የደቡብ ሱዳናውያን ማህበረሰብ መሪ ለቪኦኤ በሰጡት ቃል።
በሌላ ዜና የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ውስጥ ከአንድ ሺህ ለሚበልጡ የሱዳንና የደቡብ ሱዳን ተወላጆች የሰጠውን ጊዜያዊ የኢሚግሬሽን ፈቃድ እንዲያራዝምላቸው የመብት ተሟጋቾች በመጠየቅ ላይ ናቸው። የአገር ደህንነት ሚኒስቴሩ ጊዜያዊ የመቆያ ፈቃድን ለማራዘም፣ ለማደስ ወይም ለመሰረዝ እስከ ነገ ወዲያ በአውሮፓውያኑ አቆጣጠር መስከረም 3 መወሰን ይኖርበታል። 49 ደቡብ ሱዳናውያንና 1039 ሱዳናውያን የዚህ ጊዜያዊ የመቆያና የሥራ ፈቃድ ተጠቃሚ ናቸው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሃሪኬን ሃርቪ በከባድ ንፋስና ዝናብ የወረደባት የዩናይትድ ስቴትስ ደቡብ ምስራቅ ቴክሳሷ ሃሪስ ወረዳ የሞቱ ሰዎች ቁጥር 39 መድረሱ ተዘገበ። አካባቢውን የዋጠው 1 ሜትር ከሩብ ከፍታ ያለው ጎርፍ ውሃው ቀነስ ማድረግ መጀመሩም እየተዘገበ ነው። የወረዳዋ ነዋሪዎች ከባድ የማገገምና የመልሶ ግንባታ ጉዞ ይጠብቃቸዋል። ሃርቪ ለየት ያለ ችግር የደቀነባቸው ማህበረሰቦችም አሉ። እነማን ናቸው? ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎች እርዳታ ለመቀበል ብናመለክት እንያዛለን ብለው ስጋት ላይ ናቸው። እንዲህ ባለ ስጋት ላይ ያሉትን ሰዎች እርዳታ ፍለጋ ስትመጡ አትያዙም ብለው ማረጋገጫ የሚሰጡ ሰራተኞችን የመንግስት ባለስልጣናት አሰማርተዋል። የሂውስተን ከተማ ከንቲባ ሲልቨስተር ተርነር አንድ የውጭ ሰው እርዳታ ፍለጋ መጥቶ ቢታሰር እኔ ራሴ ቆሜ እሟገትለታለሁ ሲሉ ቃል ገብተዋል። የኢሚግሬሽን ህግ አስከባሪ ክፍልም በሃርቪ በተጠቁ አካባቢዎች ህጋዊ ፈቃድ የሌላቸውን ሰዎች የማደን እንቅስቃሴ እንደማያካሂድ አረጋግጧል። ይህ በዚህ እንዳለ ቴክሳስ ክሮዝቢ ቀበሌ በሚገኘው የኬሚካል ፋብሪካ በደረሰው ፍንዳታ ምክንያት የአካባቢው ነዋሪዎች ለቀው እንዲወጡ ተደርጓል።
በፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ምክንያት ወደ ዩናይትድ ስቴትስ መግባት የተከለከለ ማናቸውም የውጭ አገር ሰው ቪዛ እንዲሰጠው በዩናይትድ ስቴትስ መንግሥት እርዳታ እንደገና ማመልከት እንዲችል ትላንት በፍርድ ቤት በተደረገ ስምምነት ተወስኗል። የሲቪል መብት ጠበቆች ከፕሬዚደንት ትራምፕ አስተዳደር ጋር ባደረጉት በዚህ ስምምነት መንግሥቱ መግባት አትችሉም ብሎ የከለከላቸውን የውጭ አገር ሰዎች በፍትህ ሚኒስቴሩ አገናኝ አካላት እርዳታ እንደገና ማመልከት እንደሚችሉ ሊያስታውቃቸው፣ ከሳሾች ደግሞ ክሳቸውን በሙሉ ሊያነሱ ተስማምተዋል። ፕሬዚደንት ትራምፕ ዋይት ሃውስን በተረከቡ በአንድ ሳምንታቸው ሶማሊያንና ሱዳንን ጨምሮ የስድስት አገሮች ተወላጆች ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ መፈረማቸው እናም በሀገር ውስጥና በውጭ በሰፊው ተቃውሞ ማስነሳቱ ይታወቃል። በፍርድ ቤት ክስ ከመሠረቱት መካከል ኢራቅ ውስጥ በዩናይትድ ስቴትስ ተቀጥረው ያገለገሉ ሁለት ኢራቃውያን ክስ ነው ትላንት በስምምነት ያለቀው።
በመጨረሻም ደቡብ እስያ ውስጥ እስካሁን ከ1200 በላይ ሰው የገደለው ከባድ ዝናብ አዝሎ የሚነጉደው ንፋስ ህንድ ውስጥ ያስከተለው ጎርፍ ተጨማሪ ሰዎችን መግደሉ ተሰምቷል። ትናንት ህንዷ ሙምባይ ከተማ 117 ዓመት ዕድሜ ያለው የመኖሪያ ህንጻ ተደርምሶ ቢያንስ 32 ሰዎች እንደሞቱ ተዘግቧል። 15 ሰዎች መቁሰላቸውን ባለስልጣናት ገልጸዋል። 9 ቤተሰቦች ይኖሩበት የነበረው ህንጻ የእርዳታ ሰራተኞች ብዙ ሰዎችን አውጥተዋል። ሳምንቱን የህንዷ የንግድ መኪና ሙምባይ በጎርፍ ተጥለቅልቃ ነው የከረመችው። የአየር ሁኔታ ተከታታዮች ዛሬ ዝናቡ ቀለል ይላል ብለው ተስፋ አድርገዋል። ዜናው በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ።
ከዚህ አዘጥ መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል 93 ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የሌብነት የኪራይ ሰብሳቢነት አመለካከት የበላይነት አለ። ያ ማለት ያሸንፋል አይደለም። ኢህአዴግ መስመር በልማታዊ መስመር እንደሚሸነፍ የዳይሌክቲክ ስድ ነው።
የቀደሙት አቶ ኤልያስ ግደይ፣ ሁለተኛው ደግሞ አቶ ግዛው ለገሰ ይባላሉ። የሰማችሁትም በቅርቡ የወጣውን የቀን ግብር ተመን ተከትሎ በሀገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎች አያያዝና እንዲሁም የኢትዮጵያ መንግሥት እወስደዋለሁ ባለው በመፍትሄ አማራጭነት ዙሪያ ከተካሄደ ክርክር የተወሰደ ነው። ለሙሉ ክርክሩ በሁለተኛው አጋማሽ በእሰጥ አገባ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ
ኬንያ በቅርቡ ያካሄደችው ፕሬዝደንታዊ የምርጫ ሂደት ፍትሐዊ አልነበረም ሲል የሀገሪቱ ጠቅላይ ፍርድ ቤት ውጤቱን ውድቅ አደረገ። ምርጫው በድጋሚ እንዲካሄድም ወስኗል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል።
ነሐሴ 2009 ዓ.ም. በተካሄደው የኬንያ ፕሬዝዳንታዊ ምርጫ ተቀማጩ ፕሬዝዳንት ኡሁሩ ኬንያታ ማሸነፋቸው በምርጫ ኮሚሽኑ ብታወጅም የተመራጩ ፕሬዝዳንት ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ውጤቱን እንደማይቀበሉ በማሳወቅ ለሀገሪቱ ጠቅላይ ፍርድ ቤት አቤቱታ አስገብተው ነበር። የዛሬውን የፍርድ ቤቱን ውሳኔ ያስተላለፉት ዳኛ ዴቪድ ማራጋ የሀገሪቱ የምርጫ ቦርድ ፕሬዝዳንታዊ ምርጫውን ህገ መንግስቱና የሀገሪቱ የምርጫ ህግ በሚያዙት መሰረት ባለማካሄዱ ውጤቱ ውድቅ ማድረጉን አስታውቀዋል።
A declaration is hereby issued that the presidential election held on 8th August 2017 was not conducted in accordance with the Constitution and the applicable law, rendering the declared results invalid, null and void.
ነሐሴ 2009 ዓ.ም. የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ህገ መንግስትና ሌሎች የሀገሪቱ የምርጫ ህጎች በሚያዙት መንገድ ባለመካሄዱ የምርጫ ውጤቱ ተሽሯል። ሁለተኛ የምርጫ ውጤት በዚህ አዋጅ በመሻሩ ተመራጭ ፕሬዝዳንት ተብሎ የታወጀው በይፋ እንዲነሳ ተወስኗል። ሶስተኛ የሀገሪቱ ህገ መንግስት አንቀጽ 143 እና የሀገሪቱ ምርጫ ህግ በሚያዙት መሰረት የመጀመሪያው ተከሳሽ በ60 ቀናት ውስጥ አዲስ ምርጫ በጥንቃቄና ሂደቱ ሊረጋገጥ በሚችልበት መንገድ እንዲያካሂድ ትዕዛዝ ተሰጥቷል። ምርጫውን ማካሄጃ ወጪን በተመለከተ እያንዳንዱ የፖለቲካ ፓርቲ የራሱን ወጪ የሚሸፍንበትን መንገድ ይፈልግ።
ዳኛው ማራጋ አክለው ስለዛሬው ውሳኔ የኬንያ ህግ በሚያዘው መሰረት ሙሉ መረጃ በ21 ቀናት ውስጥ ለህዝብ ይፋ እንደሚደረግ ገልጸዋል። ነሐሴ 2 ተካሂዶ የነበረው የኬንያ ምርጫ በተለይ የፕሬዝዳንታዊ ምርጫ ድምጽ ቆጠራና ውጤቱን ይፋ የማድረጉ አሰራርና ሂደት ተቃውሞ ገጥሞት የነበረ ሲሆን የኡሁሩ ኬንያታ ተቀናቃኝ የሆኑት ራይላ ኦዲንጋ የፕሬዝዳንታዊ ምርጫ ውጤት እየተገለጸ በነበረ ጊዜ በሀገሪቱ ዋና የምርጫ ማዕከል እየተላለፉ የነበሩት ውጤቶች ምርጫ ጣቢያዎች ላይ ካሉት ውጤቶች ጋር እየተስተያዩ አልነበረም ሲሉ ቅሬታ አሰምተው ነበር። ሚስተር ኦዲንጋ የኬንያ ጠቅላይ ፍርድ ቤት ዛሬ ውሳኔውን ከሰጠ በኋላ ባደረጉት ንግግር ዛሬ በአፍሪካ ታላቅ ፍትህ ተፈጸመ
For the first time in history of African democratization, a ruling has been made by a court nullifying irregular elections of a president. This is a very historical.
ዛሬ በአፍሪካ ዲሞክራሲ ውስጥ ለመጀመሪያ ጊዜ ፍርድ ቤት ፍትሃዊ ያልነበረን የፕሬዝዳንታዊ ምርጫ ውጤት እንዲሻር ወስኗል። ይህ ውሳኔ በጣም ታሪካዊ ነው። ይህንን ፍትሃዊ ብያኔ ለኬንያ ሕዝብ የሰጡትን ዳኞች በጣም ላመሰግን ወዳለሁ። የሕግ ጠበቆቻችንንና መረጃ በመሰብሰብ የተባበሩትን የኬንያ ወጣቶችም በዚህ አጋጣሚ በጣም አመስገን ፈልጋለሁ። እኛ በምርጫ ቦርዱ ላይ አሁን ባለበት አቋሙ ምንም እምነት የለንም። እንዲያውም ብዙዎቹ ከፍተኛ ወንጀል ስለፈጸሙ በሕግ ሊጠየቁ ይገባል እንላለን። ስለዚህ እነዚህ የምርጫ ቦርድ ኃላፊዎች ሕግ ፊት ቀርበው በኬንያ ሕዝብ ላይ ለፈጸሙት አስጸያፊ ተግባር እንዲከሰሱ እንጠይቃለን።
የኬንያ የምርጫ ቦርድ ተቀማጩ ፕሬዝዳንት ኡሁሩ ሙይጋይ ኬንያታ 8.2 ሚሊዮን ድምጽ በማግኘት አሸንፈዋል ብለው ውጤቱን ይፋ ማድረጉ ይታወሳል። የኬንያታ ዋና ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ያገኙት ድምጽ 6.7 ሚሊዮን በመሆን ተሸንፈዋል ተብሎ ቢታወጅም ኦዲንጋ ውጤቱን ባለመቀበል አቤቱታቸውን ይዘው ወደ ፍርድ ቤት ሄደዋል። ፕሬዚዳንት ኡሁሩ ኬንያታ የዛሬውን የፍርድ ቤቱን ውሳኔ ከሰሙ በኋላ ውሳኔውን በግል ቢቃወሙም ለመቀበል ግን ዝግጁ መሆናቸውን ገልጸዋል።
I personally disagree with the ruling that has been made today. But I respect it.
ዛሬ በተሰጠው ውሳኔ በግል ያልስማማም ግን አከብረዋለሁ። ፍርድ ቤቱ የራሱን ውሳኔ ያሳልፈዋል ማክበር አለብን። በተጨማሪም ኬንያውያን በሙሉ አሁንም በሰላም እንድትነጋገሩ ደግሜ ጠይቃችኋለሁ። እናንተ ዘንድ አንዳች ጥፋት የለም። ሁሌም ጎረቤቶቻችሁ ናቸው። ሁሌም የሚያስፈልጓችሁ ሰዎች ቢኖሩ እነርሱ ናቸው። እኔና ምክትሌ ግን ወደ ህዝብ ተመልሰን ለመወዳደር ዝግጁ ነን።
ከፍርድ ቤቱ ውሳኔ በኋላ ብዙ የራይላ ኦዲንጋ ደጋፊዎች ኬንያ ጠቅላይ ፍርድ ቤት ፊት ለፊት ወጥተው ደስታቸውን ሲገልጹ ተስተውለዋል። የኬንያ የምርጫ ህግ በድጋሚ መደረግ ያለበት ምርጫ በ60 ቀናት ውስጥ መከወን እንዳለበት ይደነግጋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች፣ ይህን የኬንያን ፕሬዝዳንታዊ ምርጫ ውጤት የሻረው የጠቅላይ ፍርድ ቤት ውሳኔ ለሀገሪቱ የዲሞክራሲ ተቋማት ግንባታ እንዲሁም ለመላው አፍሪካ ምን አይነት አንድምታ ይኖረዋል? የአካባቢ ሰላምና ጸጥታ ተንታኝ ዶክተር ማሃሪ ታደለ ማሩን ሄኖክ ሰማግዜር አነጋግሯል።
የመጀመሪያው ፍርድ ቤት ያለው ሚና አጉልቶ በአካባቢ እንዲታይ የሚያደርግ ነው። ፍርድ ቤቶች በተለይ ጠቅላይ ፍርድ ቤቶች ወይ የህግ መንግስታዊ ፍርድ ቤቶች የሚባሉት የምርጫና የፖለቲካ ጉዳዮች ላይ ከፍተኛ የዳኝነት አካላት ናቸው እና ትንተናቸውና ዳኝነታቸው ለብዙ ጊዜያት የሚቆዩ መርሆች የህግ መርሆች ወይ ጁሪስፕሩደንስ የምንለው የሚወጣባቸው ናቸው። በዚህ ምክንያት የኬንያውም እንደዚሁ ትልቅ አስተዋጽኦ የሚያደርግ ነው የሚሆነው።
የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ እንደዚሁም ደግሞ ራይላ ኦዲንጋ ተቃዋሚ ፓርቲ የሰጡትን ምላሽ ብንመለከት ኦዲንጋ ተቃዋሚው ዛሬ ለአፍሪካ ትልቅ ፍትህ የተገኘበት ቀን ነው ሲሉ፣ ፕሬዚዳንቱ ኡሁሩ ኬንያታ ደግሞ ማሸነፋቸው ተገልጾ የነበረውና ውጤቱ የተሻረባቸው ውሳኔውን በግላቸው እንደሚቃወሙት ገልጸው ነገር ግን ለመቀበል ዝግጁ መሆናቸውን ተናግረዋልና ሁለቱ መሪዎች የሰጡትን ምላሽ ሲመለከቱ ምን አይነት ግንዛቤ አጫረቦት?
በመጀመሪያ እኔም የችሎቱ የነበሩት ክርክሮችና የጠበቃዎቹን ጥያቄዎች ለፍርድ ቤት ያቀረቡት ጥያቄዎች በማይበት ጊዜ ፍርድ ቤቱ ቀድሞም እንዳደረገው ሙቱንጋ የሚባሉት የጠቅላይ ፍርድ ቤቱ ዋና ዳኛ በነበሩበት ጊዜ የተወሰነውም ጨምሮ በማይበት ጊዜ እንደዛው የኡሁሩ ኬንያታን ተመራጭነት አጽድቀው ከዛ የበዓለ ስሜቱ ይመጣል የሚል ግምት ነው የነበረኝ። ለምንድን ነው እንደዚህ ያልኩት? የቀረቡት ጥያቄዎች የኬንያው ምርጫ ላይ የነበሩት ጉድለቶች በሙሉ ቢደመሩም ውጤቱ ይቀይሩታል የሚል ግምት ስላልነበረኝ እና ፍርድ ቤቶች በአጠቃላይ ጁዲሻል ዲስክሬሽን የሚባለው የዳኝነትም ነጻነት የሚያንጸባርቅ ከፖሊሲ አንጻር ከህግ አንጻር አይተው አገሪቱ እንድትረጋጋ በማድረግ ምርጫውን ያጸድቁታል የሚል ግምት ነበረኝ። ስለዚህ ከፍተኛ ድምፅ አግኝተዋል ተብሎ የተወሰነባቸውን ሰው ቅሬታ ሊሰማቸው የሚያስገርም አይደለም። ተከራካሪው ራይላ ኦዲንጋም በተለየ ሀሳብ ቀርበው ቢያነሱም እንደዚሁ የሚገርም ነገር የለውም። የሆነ ሆኖ ሁለቱም ግን ራይላ ኦዲንጋም ወደ ፍርድ ቤት ሄደው መንገድ ላይ የነበሩትን ተከታዮቻቸው ረብሻ ሊያነሱ የሚችሉትን ወደ ፍርድ ቤት ነው መሄድ ያለብን ብለው መወሰናቸው ትልቅነታቸው ነው የሚያሳየው። የኬንያ የፍትህ ስርዓት፣ የፖለቲካ ስርዓት፣ የፖለቲካ መሪዎች እና ተከታዮቻቸው የሲቪላይዝድ ወይ የመሰልጠን ደረጃቸው ከፍ እንዳለ የሚያሳይ ነው። ሁለተኛው ደግሞ በዓለም አቀፍ ደረጃም ተቀባይነታቸው ይጨምራል። በሌላ በልኩ መሪዎቹም እንደዚሁ በኬንያታም የፍርድ ቤት ውሳኔ ተቀብለው መሄዳቸው የመሰልጠናቸው ምልክት መሆኑ የማያጠራጥር ነው። ከዚህ አንጻር ሲታይ ኬንያ በአካባቢያችን ካሉት ሀገሮች ከምርጫ ጋር በተያያዙ የሚመጡትን ችግሮች ከመፍታት አንጻር ትልቅ እርምጃ እንደሄደች እና በቀላሉ የማይቀለበስ የፍርድ ቤትም ነጻነት ያረጋገጠች መሆኗን የሚያሳይ ነው። ለመጀመሪያ ጊዜ ነው በአካባቢያችን የጠቅላይ ፍርድ ቤት ውሳኔ የነበረው የምርጫ ውጤት በመሰረዝ እንደገና ምርጫ የወሰነበት ጊዜ።
አጠቃላይ የሆነ አህጉራዊ አንድምታውን እንመልከት። የኬንያ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ኢትዮጵያ ለምሳሌ ከሁለት ዓመት ባነሰ ጊዜ ውስጥ ምርጫ ታካሄዳለች፣ ሩዋንዳ በቅርቡ ምርጫ አካሄዳለች፣ ኮንጎ ብራዛቪልም ሆነ ኪንሻሳ መሪዎቹ እንደገና ለሶስተኛ ጊዜ የተመረጡበት ደግሞ ለመመረጥ የሚያስቡበት ሁኔታ ነው ያለው። በአጠቃላይ እንደው ለአፍሪካ የምርጫ ሂደት ያለው አንድምታ ምንድን ነው? የኬንያው ሂደት
አንደኛው የሚመስለኝ ፍርድ ቤቶች እንደሚገመቱት በፖለቲካ ጉዳዮች ላይ በሚፈጠሩ ሙግቶች ቦታ የሌላቸው እንዳልሆኑ የሚያሳይ ነው። ፍርድ ቤቶች ሀገርን በማረጋጋት የሚፈጠሩትን ልዩነቶች ወደ ሁከትና ችግር ሳይሄዱ በችሎት ውስጥ እነዚህ ችግሮች መፍታት የሚቻልበት ስልጡን የሆነ አሰራር የሚያሳዩ የማስተካከያ መስመሮች እንደሆነ የሚያሳይ ስለሆነ ሚናቸው እየጨመረ እንዲሄድ የሚያሳይ ምሳሌ ሆኖ ይወሰዳል የሚል እምነትም ተስፋም አለ። ከዚህም በተጨማሪ ዳኞች በተለይ ጠቅላይ ፍርድ ቤት በእንደዚህ አይነት ጉዳዮች የመወሰን ስልጣን በተሰጠባቸው ሀገሮች በህገ መንግስታቸው ውስጥ ስልጣን በተረጋገጠባቸው ሀገሮች ውስጥ የዳኞችን ሚና ከፍ ያደርጋል፣ እንደዚሁ ብርታት ይሰጣል የሚል ተስፋ አለኝ። በአጠቃላይ ግን የአፍሪካ ሀገሮች ፖለቲካ ለፖለቲከኞች እና የፖለቲካ ኃይሎች ብቻ የሚተው መሆን እንደሌለበት የሚያሳይ ከፖለቲካ ኃይሎች በተጨማሪ የዴሞክራሲ ተቋማት ተብለው የሚጠሩት ፍርድ ቤቶችን ጭምር ትልቅ ሚና እንዳላቸው የሚያሳይ ነው። ትልቅ የሆነ እንድምታ ይኖረዋል ብዬ ተስፋ አደርጋለሁም አምናለሁም።
ዶክተር መሐሪ ታደለ ማሩ በአፍሪካ ጉዳዮች በተለይ በሰላምና በጸጥታ ጉዳዮች ተንታኝ ናቸው። ለሰጡኝ ማብራሪያ አመሰግናለሁ።
እጅግ በጣም አመሰግናለሁ። ና
ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ኮንግረስ ለ2018 በሚያጸድቀው በጀት ለሰብአዊ እርዳታና ከምግብ ዋስትና ጋር የተያያዙ ፕሮግራሞች በቂ ገንዘብ እንደሚመድብ እርግጠኛ ነኝ ይላሉ የዩኤስኤአይዲ አስተዳዳሪ ማርክ ግሪን። በፕሬዝደንት ዶናልድ ትራምፕ የቀረበው ረቂቅ በጀት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲን በጀት በከፍተኛ ሁኔታ የቀነሰ መሆኑ ይታወቃል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንደገለጹት ማርክ ግሪን ከኢትዮጵያው መሪ ጋር ባደረጉት ውይይት ድጋፉ እንደሚቀጥል አረጋግጠዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
በዶናልድ ትራምፕ አስተዳደር የተሾሙት የመጀመሪያው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ኃላፊነት የተረከቡት ለኮንግረስ የቀረበው ረቂቅ በጀት በሂደት ላይ ባለበት ወቅት ነው። ይህ ረቂቅ በጀት ደግሞ ለዩኤስኤአይዲ የተመደበው የገንዘብ መጠን በከፍተኛ ሁኔታ መቀነሱን አመልክቷል። አስተዳዳሪው ማርክ ግሪን ለአሜሪካ ድምፅ ሲናገሩ ግን በኮንግረስ የሚጸድቀው በጀት በኢትዮጵያ ለሚካሄዱት አይነት የአስቸኳይ እርዳታና የምግብ ዋስትና ስራዎች በቂ ገንዘብ እንደሚመደብ እርግጠኛ መሆናቸውን አስረድተዋል።
የአሜሪካ ሕዝብ ሁሌም ድጋፍ ከሚያስፈልጋቸው ጋር እንደሚቆም እርግጠኛ ነኝ። ይህ በታሪካችን ያለ ነው። ስለዚህ ድርቁና ማናቸውም አስቸኳይ ቀውስ ሲከሰት አዛኝ የሆኑ አሜሪካውያን ሁሌም እርዳታ እጃቸውን ይዘረጋሉ። ሁልጊዜም ደግሞ ሰዎች ራሳቸውን እንዲችሉ የምናግዝባቸው መንገዶች እንፈልጋለን። እያንዳንዱ የሰው ፍጡር ራሱን መምራት የሚችልበት ችሎታ ይፈልጋል እና እኛም በትንሹ ከዛ አንጻር መርዳት ከቻልን ያንን ማድረግ እንፈልጋለን። ስለዚህ በኮንግረስ በሚጸድቀው በጀት እየሰራን ያለነው ሥራ ለመቀጠል የሚያስችለውን ገንዘብ ማግኘት እንችላለን። በዛ በጣም እርግጠኛ ነኝ።
አሜሪካ እንደዚህ በኢትዮጵያ ለምታካሄዳቸው የምግብ ዋስትና ፕሮጀክቶች ገንዘብ መመደቧ ምን ሊጠቅማት እንደሚችል የተጠየቁት አስተዳዳሪው ተከታዩ መልሰዋል።
Number 1, it is in our national security interest. We know that instability and despair are conditions that bad guys too often know how to exploit.
Secondly, it's in አንደኛ ብሔራዊ የጸጥታ ጥቅም አለን።
አለመረጋጋትና ተስፋ መቁረጥ አሸባሪዎች ዘወትር የሚጠቀሙባቸው ሁኔታዎች እንደሆኑ እናውቃለን። ሁለተኛ የኢኮኖሚ ጥቅም አለን። ገበያ እንፈልጋለን። አጋሮች እንፈልጋለን። ምርቶቻችንን የሚጠቀሙ ሰዎች እንፈልጋለን። በሌላ በኩል ደግሞ ይህ የአሜሪካውያን እሴቶች መገለጫ ነው። ፊድ ዘ ፊውቸርን በተመለከተ ለረሃብ ምላሽ የመስጠቱ ሁኔታ ብቻ አይደለም ያለው፣ ሰዎች ራሳቸውን እንዲረዱ የማገዝም ጉዳይ ጭምር ነው።
በፕሬዝዳንቱ የቀረበው ረቂቅ በጀት ቅነሳ ቢያሳይም የአስቸኳይ ጊዜ እርዳታና የምግብ ዋስትና ጉዳዮች ሽላ እንደማይባሉ አስተዳዳሪው እርግጠኛ ናቸው። በኢትዮጵያ የዩኤስአይዲ ዳይሬክተር ሌስሊ ሪድም ይህንኑ ያለቃቸውን ሐሳብ አጠናክረዋል።
What we do know is that there was a, as he mentioned in his speech, both the Democrats and the Republicans passed the Global Food Security Act. And so this commitment
የምናውቀው ነገር ቢኖር አስተዳዳሪው በንግግራቸው እንደጠቀሱት ዴሞክራቶችም ሆኑ ሪፐብሊካኖች ዓለም አቀፍ የምግብ ዋስትና አዋጅ የተሰኘውን ረቂቅ ደግፈው አሳልፈዋል። ስለዚህ በአለም ደረጃ ላለው የምግብ ዋስትና ጉዳይ ያለው ቁርጠኝነት ሁለቱም ብሔራዊ የፖለቲካ ፓርቲዎቻችን የሚያምኑበት ነው። እናም ለሌሎች ዘርፎች በረቂቅ በጀቱ ላይ የተመደበው ገንዘብ አነስተኛ ቢሆንም እንኳን ለነዚህ እንቅስቃሴዎች የተሟላ በጀት እንደሚመድቡ ተስፋ እናደርጋለን።
እናም የአሜሪካ ኮንግረስ እንደ ጎርጎሮሳውያን አቆጣጠር ለ2018 የሚያጸድቀው በጀት የአስቸኳይ እርዳታና የምግብ ዋስትና ፕሮግራሞችን የሚያስቀጥል እንደሚሆን የዩኤስአይዲ ኃላፊዎች እምነት ነው። ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያዩት የዩኤስአይዲ አስተዳዳሪ ማርክ ግሪን ይህንኑ ማረጋገጣቸውም ተገልጿል። በውይይቱ ላይ የተገኙትና እስከ ቅርብ ጊዜ ድረስ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆነው ያገለገሉት አምባሳደር ብርሃነ ገብረ ክርስቶስ ይህንኑ ያንጸባረቁት
እርግጥ ነው በአሜሪካ መንግስት በኩል ካለው ዓለም ሁኔታ ጋር ካሉ ሁኔታዎች ጋር ተያይዞ አንዳንድ የባጀት ማስተካከያዎች እያደረጉ ነው ያሉት። እንደዚሁም ደግሞ ዓለም ውስጥ ትብብር የሚፈልጉና እርዳታ የሚፈልጉ አገሮች በቁጥሩም በዛ ያሉ ናቸው። ለምሳሌ በድርቅ ከተወሰደ አካባቢያችን ውስጥ ደቡብ ሱዳን አለ፣ ሶማሊያ አለ፣ የመን አለ፣ ብዙ አካባቢዎች አሉ እርዳታ የሚፈልጉ የባሰ እርዳታ የሚፈልጉ። እንደዚሁም ቀውስ ያለባቸው ጦርነት ያለባቸው አካባቢዎች አሉ እርዳታ የሚፈልጉ። እነዚህ ሁሉ እርዳታ መስጠት ያስፈልጋል ከትልቆቹ ሀገሮች እንደ አሜሪካ አይነቶቹ። በእኛ በኩል ይሄ መቀነሱ እርግጥ ነው ያሳስባል። የሆነ ሆኖ ግን በጣም ያሳስበን ጉዳይ አይደለም። አንደኛው በኢትዮጵያና በአሜሪካ መካከል በጣም ጥሩ ወዳጅነትና ግንኙነት አለ። በብዙ ሀገሮች ላይ ተመሰረቱ ጥሩ ወዳጅነት አለ። ሁለተኛው ኢትዮጵያ ለምታገኛቸው የውጭ እርዳታዎች የሚሆኑ ትብብሮች ገንዘቡ በደንብ ነው ስራ ላይ የሚውለው። ስለዚህ በአሜሪካ የሚሆን በሌሎች ወዳጆቻችን አንደኛ ኢትዮጵያ ውስጥ ቢገባው ገንዘብ ድህነት እንደሚቀርፍ ሀገር እንደሚገነባ ስለሚታወቅ ትብብሩ ደረጃው እንኳን ገንዘባቸውን እንኳን በአጠቃላይ ባጀታቸውን ቢቀንሱ ኢትዮጵያ ላይ ቀደሱ አይቀንሱ። ያሁን የነበሩት የስራ ኃላፊው የአሜሪካ ልኡክም ያረጋግጡትና ያስቀምጡት ነገር አንዱ ይሄንን ነው። ስለዚህ ትብብሩ ቀጣይ ነው። አሜሪካም ከኢትዮጵያ ጎን ተሰለፈ ነች።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን በኢትዮጵያ ሶማሌ ክልል በመገኘትም በአገራቸው የሚደገፉ ፕሮጀክቶችን ተመልክተዋል። የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ከመመለሳቸው በፊትም ትናንት ከጋዜጠኞች ጋር ተገናኝተዋል። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጨረሻው የዜና ትንታኔ ርዕስ ወዲህ ወደ ዋሽንግተን ያመጣናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራሉን የአስቸኳይ ጊዜ በጀት ለመቀነስ ሐሳብ ማቅረባቸውን የአስተዳደር ባለሥልጣኖች ደግፈውታል። ባለሥልጣኖቹ ፌዴራል ባጀት የመቀነሱን ሐሳብ የደገፉት ደቡባዊቷ ክፍለ ግዛት ቴክሳስ በታሪኳ ያልታየ የጎርፍ መጥለቅለቅ ባስከተለው ችግር ምክንያት እየታገለች ባለችበት በአሁኑ ወቅት ነው። የዋይት ሀውስ ቤተ መንግሥት እንደሚለው ፕሬዚደንቱ ባወጡት የአስቸኳይ ጊዜ ባጀትን የመቀነስ ሐሳብ መሠረት ላልተጠበቀ ቀውስ በቂ በጀት ይኖራል። በሌላ በኩል ፕሬዚደንቱ በግላቸው $1,000,000 ከባድ አውሎ ነፋስ የተቀላቀለበት ብርቱ ዝናብ ላስከተለው ጉዳት እርዳታ ለመስጠት ቃል መግባታቸውን ዋይት ሃውስ ቤተ መንግሥት ጨምሮ ገልጿል። ላትሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳሐየት አቀርባለች።
ዛሬ ሂውስተን ከተማ ላይ የማዳን ተልእኮ ሥራ ቀጥሏል። ከባዱ ዝናብ ወደ ሉዊዚያና ያመራ ቢሆንም በአንዳንድ ደቡባዊ ቴክሳስ የጎርፍ መጥለቅለቁ እንዳለ ነው። የዋይት ሃውስ ቤተ መንግሥት ዛሬ በገለጸው መሠረት 100,000 የሚሆኑ መኖሪያ ቤቶችና ሕዝባዊ መሠረተ ልማቶች ሰለባ ሆነዋል። የዋይት ሃውስ አገር ውስጥ ደህንነት ጉዳይ አማካሪ ታም ቦሰርት ያብራራሉ።
We've seen some hospitals suffer some damage in Beaumont. Most of you that are tracking the event have seen that.
አንዳንድ የሆስፒታሎች ጉዳት እንደደረሰባቸው አይተናል። ጉዳዩን ስትከታተሉ ከቆያችሁት አብዛኛዎቻችሁ አይታችሁታል። የፌዴራሉን እርዳታ የሚያስተባብሩት የጤና ጥበቃና የሰብአዊ አገልግሎት ሚኒስትርን የመሳሰሉት መስሪያ ቤቶች ለሚያስፈልገው እርዳታ ጥሪት እያቀረቡ ናቸው። በ7000 የሚገመቱ በሽተኞች ቴክሳስ ውስጥ የተሻለ ሕክምና ለማግኘት ወደሚችሉባቸው ሆስፒታሎች ይወሰዳሉ።
ታምበሰርት ትራምፕ ለፌዴራሉ የአስቸኳይ ጊዜ አስተዳደር የሚመደበውን ባጀት ለመቀነስ ያቀረቡትን ሐሳብ ክፍለ ግዛቶች በፌዴራል ገንዘብ የመተማመኑን ዝንባሌ ለመቀነስ ዓላማ ነው በማለት ተከላክለዋል። ቴክሳስ ከሌሎች ክፍለ ግዛቶች ብዙ ረድኤት እያገኘች ነው ሲሉም አክለዋል።
ሀያ ስምንት የሚሆኑ የመድን ሰራተኞች ቴክሳስ ላይ እየሰሩ መሆናቸውንና ከተለያዩ 16 ክፍለ ግዛቶች የተላኩ ያሉበት ግብረ ኃይል እንዳለ አውቃለሁ። ይህም ትልቅ እንቅስቃሴ ነው።
በሌላ በኩል ደግሞ ፕሬዚዳንቱ በግላቸው $1,000,000 እንደሚለግሱ የዋይት ሀውስ ቤተ መንግስት ቃል አቀባይ ሴራ ሃከቢ ሳንደርስ ገልጸዋል። ዶናልድ ትራምፕ ለመለገስ ቃል ይገባሉ እንጂ በተግባር አይሰጡም የሚል እምነት መኖሩን መሰረት በማድረግ ከጋዜጠኞች ለቀረበው ጥያቄ ቃል አቀባይዋ ሲመልሱ፣ እናንተ ስለዚህ ጉዳይ በሚገባ ስለምትከታተሉ ስለተሻለ እርዳታ አሰጣጥ የምታቀርቡት ሐሳብ ካለ ከእናንተ ለመስማት እንደሚፈልጉ ፕሬዚዳንቱ ገልጸዋል ሲሉ ተሳልቀዋል።
አድማጮች ዘገባዎቻችንን አጠናቀናል። በዓለም ዙሪያ የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል አደረሳችሁ።
አላሁ አክበር አላሁ አክበር አላሁ አክበር።
1438ኛው የኢድ አልአድሃ በዓል ዛሬ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በዓሉ በኢትዮጵያም በደመቀ ስነ ስርዓት ተከብሮ ውሏል። እዚህ ዩናይትድ ስቴትስ ዋሽንግተንና አካባቢዋ የሚገኙ የእምነቱ ተከታዮችም ዛሬ ጠዋት በታላቁ መስጊድ በዓሉን አክብረዋል። ለሶላት እንደተሰባሰቡም የፈርስት ሂጂራ የኢትዮጵያ ማህበረሰብ ኢማም ሼክ ሀሊድ መሐመድ ዑመር ቡራኬ ሰጥተዋል።
አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد بعدك علي بعلم لا يالو مؤمنان اندزيهم باقراتشن يالو مؤمنان ان كان الله سبحانه وتعالى لذيه لا إيد الأدحى بسلام على الرساتشو يمي الملئك تستلال فعلو الله سبحانه وتعالى يهنن عيد يسلام يبركتنا የኸይር የደግነት አላህ ሱብሃነሁ ወተዓላ ያድርግልን። ይሄ ዒድ ማንንም ምን እንደሚያውቀው የአባታችን ኢብራሂም ወይም አብርሃም አለይሂ ሰላም ፈለግ በመከተል በእለቱ መስዋዕትነት የምናቀርብበት ዒድ ነው። አላህ ሱብሃነሁ ወተዓላ ነብዩላህ ኢብራሂምን የአንድ ልጃቸውን በመስዋዕትነት እንዲያቀርብ አዞት እሱም ከልጁ በላይ አላህን ጌታውን እንደሚወድ ለመግለጽ ልጁን ለመስዋዕትነት ባቀረበበት ጊዜ አላህ ሱብሃነሁ ወተዓላ ቁርጠኝነቱን አይቶ ያንን ልጅ በበግ አላህ ሱብሃነሁ ወተዓላ ቀይሮለት ከዛ ጊዜ ጀምሮ እስከ ቂያማ ቀን ወይም እስከ ትንሳኤ ቀን ምእመናን የሚከተሉት ይሄ የነቢዩላህ ኢብራሂም መንገድ ሆኖ በእለቱ በግ፣ ግመል፣ ፍየል እንደዚሁም ደግሞ በሬ በማረድ ራሳቸውን በመብላት እንደዚሁም ደግሞ ለምእመናንም ለተቸገሩትም በመስጠት በእለቱ የአላህን ውዴታ የሚከጅሉበት እና እንደዚሁም ደግሞ ለአላህ ለጌታቸው ጽናታቸውን የሚያሳዩበት እለት ነው። ይሄ እንግዲህ አላህ ሱብሃነሁ ወተዓላ ትልቅ ዒድ ነው። በዓለም ውስጥ ያሉት ሐጃጆች ደግሞ ምእመናን ሐጅን ሄደው የአላህን ሱብሃነሁ ወተዓላ ቤት ጎብኝተው ሚና ደርሰው ድንጋይ ከወረወሩ በኋላም ደግሞ የሚከበርም ዒድ በመሆኑ እጥፍ ድርብ ያደርጋዋል። አላህ ሱብሃነሁ ወተዓላ ይህንን ዒድ የሰላም የእኩልነት እንደዚሁም የደግነት ዒድ አላህ ሱብሃነሁ ወተዓላ እንዲያደርግልን በድጋሚ እየተመኘሁኝ አላህ ሱብሃነሁ ወተዓላ አገራችንንም ዓለማችንንም ሰላም እንዲያደርግልን ጌታችንን አላህን ሱብሃነሁ ወተዓላ እየተማጸንኩኝ ማንም ምእመን ለአጠቃላይ ለደሆቹ እንዲደርስና የአላህን ውዴታ እንዲከጅልበትም ጥሬን አቀርባለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ላኢላሀ ኢለላህ፣ አላሁ አክበር፣ አላሁ አክበር። ወሊላሂ ልሐምድ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።
የፈርስት ሂጅራ የኢትዮጵያን ማኅበረሰብ ኢማም ሼህ ሀሊድ መሐመድ ዑመርን እናመሰግናለን። እኛም ኢድ ሙባረክ እንላለን። ይህን የዛሬውን የኢድ አላድሃ በዓል ለማክበር 2.3 ሚሊዮን ሙስሊሞች የአምስቱን ቀናት የሐጅ ጉዞ ለማጠናቀቅ መካ መገኘታቸውን ሳውዲ አረቢያ አስታውቃለች። የዘንድሮውን ዓመታዊ የሃይማኖት በዓል ለማክበር የተሰባሰቡትን በሚሊዮን የሚቆጠሩ ምዕመናን ደህንነት ለመጠበቅ ደግሞ ከ100 ሺህ በላይ ወታደሮች የተመደቡ ሲሆን በታሪክ ለመጀመሪያ ጊዜ ደግሞ ሴቶች መካ ከተማ በተቋቋመው የአስቸኳይ እርዳታ ጥሪ መስጫ ማዕከል ውስጥ ከወንዶች እኩል እንዲሰሩ ተደርጓል። በአራ አልሹዋቢ አንዷ ናት።
We receive a call and I check the location and who is calling. Then I send the request to the proper authority.
ጥሪ ደርሶናል። ከየት አካባቢ እንደ ተደወለ አጣራለሁ። ከዚያ በኋላ ጥሪውን ማን እንዳደረገ ጠይቄ ጉዳዩ በቀጥታ ወደሚመለከተው ክፍል በአስቸኳይ አዛውራለሁ። በተለይ ደግሞ ጥሪው አስቸኳይ የእሳት አደጋን የተመለከተ ወይም የአምቡላንስ አገልግሎት የሚያስፈልገው ከሆነ ቅድሚያ ይሰጠዋል።
በሳውዲ ሴቶችን ቀስ በቀስ ከወንዶች እኩል በተለያዩ ቀድሞ በተከለከሉ የሥራ መስኮች ማሳተፍ ዛሬ መጀመሩ አስደሳች ዜና መሆኑን የእምነቱ ተከታዮች ይናገራሉ። ቶፊቅ ዩሱፍ ለበዓሉ ባበረከተው ሙዚቃ ላብቃ። ኢድ ሙባረክ። እንደገና
የተክቢራው ድምፅ ጎልቶ የተጣራ የደስታ መንፈስ በሁላችን ዘራ በአንድነት ይቅር ዘመድ ጎረቤቱ ይህኑ ባህላችን።
የቶፊቅ ዩሱፍ ዜማ ጥሩ መልእክት ያዘለ ነው። እናመሰግናለን። አድማጮች፣ አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያ በጋዜጦች።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ህገወጥ ንጥረ ነገር ለአትሌቶች የሚሸጥ ፋርማሲን ዘጋች፣ አዲስ የግብር ፖሊሲ አነስተኛ ነጋዴዎችን አስመረረ፣ ኢትዮጵያ ለውጭ መዋለ ንዋይ ፍሰት ምቹ መሆኗ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ ውስጥ የታገደ ንጥረ ነገር ለአትሌቶች ይሸጥ የነበረ መድኃኒት መሸጫ መደብር እንደተዘጋና ምርመራ እየተካሄደበት እንደሆነ ጸረ ህገ ወጥ መድኃኒት ባለሥልጣኖች ገልጸዋል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። እስካሁን ባለው ጊዜ በተደረገው ምርመራ መሰረት የመድኃኒት መሸጫ መደብሩ ኢፒኦ የተባለውን የአትሌቶችን ጉልበት የሚያጠናክር ንጥረ ነገርን ሲሸጥ እንደቆየ መረጋገጡን የኢትዮጵያው ጸረ ህገወጥ መድኃኒት መስሪያ ቤት ማረጋገጡን፣ ሙሉ ምርመራ እስከሚደረግበት ጊዜ ድረስም የንግድ ፈቃዱ እንደተነጠቀ ዘገባው ገልጿል። የኢትዮጵያ የስፖርት ሚኒስቴር ቅድሚያ ምርመራ ያካሄደው ዘ ጋርዲያን የተባለው ብሪታንያ የሚታተም ጋዜጣና ኤአርዲ የተባለው የጀርመን ስርጭት መድኃኒት ቤቱ የታገደ ንጥረ ነገር ለአትሌቶች እንደሚሸጥ ካጋለጡ በኋላ መሆኑን ዘገባው አክሏል። የኢትዮጵያው የስፖርት ሚኒስቴር በመድኃኒት መሸጫው መደብር ምርመራ ሲያካሄድ የታገደው ንጥረ ነገር እንደተገኘበት ገልጿል። በተዘጋው መድኃኒት ቤትና ሌሎች በተመሳሳይ ተግባር የሚጠረጠሩ የንግድ ቤቶች ላይ ጥብቅ ምርመራ እየተካሄደ በመሆኑ ገና ከባድ እርምጃ ሊወሰድ እንደሚችል የኢትዮጵያ ጸረ ሕገ ወጥ መድኃኒት ጽሕፈት ቤት ስራ አስኪያጅ አቶ መኮንን ይደርሳል እንደገለጹ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል። የኢትዮጵያ ሕግ ጸረ ህገወጥ መድኃኒት ደንቡን የጣሱ ሰዎች አትሌቶችም ጭምር በወንጀል እንዲከሰሱና በእስራት እንዲቀጡ ያዛል ሲል ዘገባው አክሏል። The Guardian ድረገጽ ደግሞ የኢትዮጵያ መንግስት በሬዲኤት ላይ መተማመንን ለማስወገድ ያወጣው አዲስ የግብር ክፍያ ደንብ ተቃውሞ ማስነሳቱን ጠቁሟል። ከአዲስ አበባ ወጣ ብሎ በሚገኘው ቡራዩ ከተማ አቶ መላኩ አብዱላና ቤተሰባቸው ኪዮስክ ከፍተው መሰረታዊ አስፈላጊነት ያላቸውን ነገሮች በመሸጥ ሲተዳደሩ ቆይቷል። ይሁንና መንግስት ባለፈው ወር የግብር ክፍያውን በ300% ከፍ ካደረገው በኋላ ሱቁን ከመዝጋት በስተቀር ሌላ አማራጭ የለኝም ማለታቸውን ድረገጹ ጠቅሷል። ካለፉት 2 ዓመታት ወዲህ ተቃውሞ ሲካሄድበት በቆየው ኦሮሚያ ክልል አንዳንድ ቦታዎች የግብር ዋጋ ከፍ ማለቱ ቁጣ ማስከተሉን ድረገጹ ገልጿል። ካለፈው 10 ዓመት አንስቶ የሀገሪቱ ኢኮኖሚ በፍጥነት አድጓል። የሀገሪቱ መንግስት ዩኒቨርሲቲዎችን፣ መንገዶችን፣ ክሊኒኮችንና የመብራት ኃይል ማመንጫ ግድቦችን ለመገንባት ብድሮችን፣ እርዳታዎችንና ከግብር የሚገኝ ገቢን ተጠቅሟል። የሀገሪቱ ባጀት ከአጠቃላይ የሀገሪቱ ዓመታዊ ምርት ጋር በሚመጣጠን መልኩ ከፍ ብሏል ሲል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል። የኢትዮጵያው ገዢ ፓርቲ በሀገሪቱ እድገት በማምጣት የሕፃናት ሞት እንዲቀንስ በማድረግ የሰዎች አማካኝ ዕድሜ ከፍ እንዲል በማስቻሉ ይሞገሳል። ነገር ግን ዲሞክራሲያዊ መብቶችን በመጨቆን በአስተዳደር ጉድለት፣ በሙስና መስፋፋትና አሁን ባወጣው የግብር ሕግ ይነቀፋል ይላል ጽሑፉ። ቡራዩ ከተማ ላይ ያለው የገቢ መስሪያ ቤት ምክትል ኃላፊ አቶ ሳሙኤል ታደሰ አዲሱ የግብር ግምገማ የንግድ ባለቤቶችን ያስደነገጠው መንግስት ለ7 ዓመታት ያህል ግምገማ ሳያካሄድ በመቆየቱ ነው ማለታቸውን ድረገጹ ጠቅሷል። ቢሾፍቱ ከተማ ላይ በአነስተኛ ንግድ ይተዳደር የነበረው ነጋዴ መክፈል ካለበት ግብር 4 እጥፍ ይሆናል ያለው 13,000 ብር እንዲከፍል በመጠየቁ በንግድ ፈቃድ ከመስራት ይልቅ ከቦታ ቦታ እየተዘዋወርኩ መስራት ይሻለኛል ማለቱን ዘ ጋርዲያን ጋዜጣ ድረገጽ አስነብቧል። የብሪታንያ የዜና ስርጭት ቢቢሲ ድረገጽ ላይ የወጣ ጽሑፍ በበኩሉ ከመላ አፍሪቃ ትልቁ ስለተባለው በሐዋሳ ስላለው የኢንዱስትሪ ፓርክ ይዘረዝራል። በብዙ ሺህ የሚቆጠሩ አብዛኞቹ እንስት የጨርቃጨርቅ ሰራተኞች የአንድ የሥራ ፈረቃ አብቅቶ በሌላ ከመተካቱ በፊት አንድ ላይ በህብረት ሆነው የኢትዮጵያ ብሔራዊ መዝሙር እንደሚዘምሩ የቢቢሲው ጋዜጠኛ ጠቁመዋል። የሐዋሳው የኢንዱስትሪ ፓርክ ሥራ ከጀመረ 6 ወራት ሲሆን 10,000 ሰዎች ተቀጥረው ይሰራሉ። ለወደፊቱ ለ60,000 ሰዎች የሥራ ዕድል እንደሚከፍት ይታመናል። ለ6 ወራት ያህል ሰልጥና በኢንዱስትሪው ማዕከል ሥራ የጀመረች የ20 ዓመት ዕድሜ ወጣት ክፍያው ብዙ ማያረካም፣ ሆኖም ይህ የገንዘብ ጉዳይ አይደለም፣ ዋናው ነገር በመላ ሀገሪቱ እኔን ለመሳሰሉት ሰዎች የሥራ ዕድል የመፍጠሩ ጉዳይ ነው ማለቷን ዘገባው ጠቅሷል። ሰራተኞቹ ለወደፊት የራሳቸውን የንግድ ቦታ ለመክፈት እድል ይሰጠናል በሚል ብሩህ ተስፋ እንደሚያንጸባርቁ ጽሑፉ አውስቷል። በሀገሪቱ ዙሪያ ሌሎች በርካታ የኢንዱስትሪ ፓርኮች እየተቋቋሙ መሆናቸውንም የቢቢሲው ድረገጽ አክሏል። እንደ አውሮፓ አቆጣጠር እስከ 2050 ዓ.ም ባለው ጊዜ ውስጥ የአፍሪቃ ሕዝብ ብዛት በእጥፍ ይጨምራል ተብሎ እንደሚገመትና ለወጣት የሥራ ኃይል የሥራ ዕድል ለመክፈት ወሳኝ እንደሚሆን ዘገባው ገልጿል። የኢትዮጵያ ሕዝብ ቁጥር በዓመት በ5% እየጨመረ በመሄዱ በየዓመቱ ወደ 1,000,000 የሚጠጋ የሥራ ዕድል መክፈት ይኖርብናል ሲሉ የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪና የኢትዮጵያ የኢንዱስትሪ አብዮት ቀያሽ የሆኑት ዶክተር አርከበ ዑቅባይ መናገራቸውን ጽሑፉ ጠቅሷል። የሕዝብ ብዛት ከፈጣን የኢኮኖሚ እድገት ጋር ከተያያዘ ተግዳሮቶች ብቻ ሳይሆን እድልንም ይከፍታል። ኢትዮጵያ ለመጻኢው እድሏ ነው እየገነባች ያለችው። የኢንዱስትሪው ፓርኮችን ብቻ ሳይሆን ተመጣጣኝ ዋጋ የሚያስከፍሉ የኮንዶሚኒየም ህንፃዎችን እየገነባች ነው። አዲስ የብሔራዊ መንገዶች መረብና ወደ አጎራባች ጅቡቲ የሚያመራ የኤሌክትሪክ የባቡር ሀዲድንም እየገነባች ነው። የሐዋሳ ኢንዱስትሪ ፓርክ ሲመረቅ 18 ኩባንያዎችን የሚወክሉ በፓርኩ መዋለ ንዋይ ያፈሰሱ 11 የውጭ ሀገራት ተወላጆች እንደተገኙ ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ለአንድ ዓመት ያህል ስናጠና ከቆየን በኋላ ኢትዮጵያን መረጥን ሲሉ ቢል መክግራይት የተባሉ የፒቪኤች የአቅርቦት ሰንሰለት ኃላፊ መናገራቸውን ጽሑፉ አውስቷል። ኢትዮጵያ ውስጥ አንጻራዊ የሆነ መንግስታዊ መረጋጋት ስላለ ህብረተሰቡ ሰላማዊ በመሆኑ የተረጋጋ የፖለቲካ ሁኔታ ስላለ የህዝቡ ብዛት ደግሞ 100 ሚሊዮን በመሆኑ የሥራ ኃይል ርካሽ በመሆኑ ለመዋለ ንዋይ ምደባ ተመራጭ ቦታ ነው ሲሉ ውክሲ ግሩፕ የተባለው ኩባንያ ዋና ሥራ አስኪያጅ ያንግ ናንግ ማስረዳታቸውን ድረገጹ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
በሁለተኛው አጋማሽ የሚቀርበው የመጨረሻው ቅንብር ላይ ደርሰናል። ክርክር በሰሞንኛው የኢትዮጵያ ጉዳዮችና አሻግረው ሊወሰዱ በሚችሉ መንገዶች ዙሪያ
በቅርቡ ይፋ የተደረገው የቀን ግብር ግምት ተከትሎ በአገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ የኢትዮጵያ መንግስት ደረስኩበት ያለውንና በመፍትሄ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለት ወገን ሀሳቦችን የሚመለከት የክርክር ፕሮግራም ነው አሁን ቀጥሎ የሚሰማው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ 40% ስህተት ነበረበት ያሉትን የገቢ ግብር ተመንና በሀገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል። የክርክሩ የመጀመሪያ ክፍል አሁን ይቀርባል። ተከራካሪዎቹ ራሳቸውን ያስተዋውቁና ይጀምራሉ።
ግዛው ለገሰ ባላለው የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ለፍት ላይ ባላለው አዲስ አበባ ነው የምኖረው። ባጭሩ የልማታዊ መንግስት አስተሳሰብ ደጋፊ ነው።
መልካም፣ ሁለታችሁንም አመሰግናለሁ። እንግዶቼ፣ የምንነጋገረው በወቅታዊ የኢትዮጵያ ርዕሶች ላይ ነው። በዚህ ፕሮግራም በተደጋጋሚ እንደምናደርገው የቅርብ ጊዜ ሁኔታዎችን ከግምት እናስገባለን። በዜና ከሚነሱት እንጀምራለን። የኢትዮጵያ መንግስት በቅርቡ ያሳለፈውን የቀን ገቢ ግብር ግምት ተከትሎ በተለያዩ አካባቢዎች የቅዋሜ እንቅስቃሴዎች ተደርገዋል። ለአምስት ቀናት የፈጀ የስራ ማቆም አድማና የንግድ ድርጅቶች መዘጋት በአማራ በኦሮሚያ ክልል ታይተዋል። መንግስትም ለዚህም ምላሽ የሰጠበት ሁኔታ አለ። 40% በሚሆን ያህል ከፍተኛ ጭማሪ በስተት ተደርገዋል እስከ ማለት የደረሰበትን የቀረጥ ተመንና እንዲሁም የተከተሉትን እንቅስቃሴዎች ጨምሮ አሁን ያለውን ሁኔታ እንዴት ትገመግሙታላችሁ? አቶ ኤልያስ፣ እርስዎ አዲስ አበባ ነው ያሉትና እርስዎን ላስቀድም።
የቀን ገቢ ግምት ያው ኢንፕሪንስፕል ያው አሜሪካም እንደሚደረገው ማንኛውም ዜጋ ቀረጥ መክፈል አለበት፣ ታክስ መክፈል አለበት። ስለዚህ በአስፈላጊነቱ ላይ ሁሉም ሰው የጋራ መግባባት ይኖራል። ምክንያቱም ታክስ ማስከፈል አስፈላጊ ነው። ከዛ ውጭ ደግሞ ኢትዮጵያ ውስጥ የተለያዩ የልማት ስራዎች አሉ። ትልልቅ ፕሮጀክቶች አሉ። አባይም ባቡር ይሰራል፣ ስኳር ፋብሪካዎች ይሰራሉ፣ ቴሌኮሙኒኬሽን መሰረተ ልማት ይሰራል። እነዚህ ሁሉ በህዝብ ገንዘብ ስለሚሰሩ መንግስት በተቻለ መጠን ሰዎች ከሚያመነጩት ሀብት ቀረጥ መሰብሰብ እንዳለበት ዓለም አቀፋዊ ልምድ ነው።
መሰረታዊ የሆነው የንግድ እንቅስቃሴዎች የሚሳተፉ ወገኖችም ሆኑ ሌላ ገቢ ያላቸው ቀረጥ መክፈላቸው የተለመደ ተቀባይነትም ያለው ነው። የእነኚህ የተቃውሞ እንቅስቃሴዎችም ቀረጥ ከመከፈሉ ጋር ስለማያያዝ ያግባባል። ግን አሁን የተወሰነው ውሳኔ ግምቱና እንዲሁም ህብረተሰቡ ላይ ያሳደረውን ጫና ነው መሰረት የሚያደርገው ክርክራችሁ።
አሁን ቀረጥ አስፈላጊነት ያው የጋራ ግንዛቤ አለ። ቀረጥ ለመሰብሰብ የኢትዮጵያ መንግስት የሄደበት አካሄድ ግን የራሱ የሆነ ቀረጦች ይኖሩታል። ፕራይም ሚኒስትሩም እንደተናገሩት 40% አካባቢ የቀን ገቢ ግምት የራሱ የሆነ ችግሮች እንዳሉትና መንግስት የገመገሙ ስርዓቱ ስህተቶችን እያረመ የሚሄድ መንግስት ስለሆነና ስህተቶች የማመን ባህሪ ስላለው ከህዝብ ደግሞ የሚርቅ ውሳኔ መወሰን ባህሪ ስለሌለው በጠቅላይ ሚኒስትሩ በተላለፈው መሰረት 40% ችግር እንዳለበትና በቅርቡ እንደሚታረም ትምህርቱን ታመነ እንደሚታረም ተደርጓል። ለዚህ ነገር ግን ያው ኖርማሊ ፕሪንስፕል ቀረጥ ችግሩ ለምንድን ነው የተፈጠረው ስንል አንደኛ የቀረጥ አከፋፈል ባህላችን በጣማ መሆኑ ብዙ ኢትዮጵያ ውስጥ ያሉ ነጋዴዎች ቀረጥ ከፍለው ስለማያውቁ፣ ለምሳሌ አንድ ሲቪል ሰርቫንት በጣም ብዙ ፐርሰንት ይከፍላል። እስከ 35% ከአምስት ሺህ ብር ደሞዝ በላይ 35% ለእያንዳንዱ 1000 ብር 350 ብር ይከፍላል። ከአምስት ሺህ በላይ ላሉት ብሮች ማለት ነው። ግን የመንግስት ሰራተኛ ክሊር ሲሆን አከፋፈሉ የተለመደም ሲሆን፣ በነጋዴ ላይ የነበረው ግን ከዚህ በፊት ቀረጥ ከፍሎ ማያውቀው ብዙ ስለነበረ በቀን ገቢ ግምትም ስለሆነ በዚህ በመደረጉ የጎራ መተበላለቅ ሆኗል። አንደኛ በቀረጡ የተጎዳ ሰው አለ። ምክንያቱም ትንሽ ስራ እየሰራ ብዙ ብር እንዲከፍል የተገደደ ይኖራል። ያው 40% ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደታመነው ከዛ ውጭ ግን ከዚህ ደግሞ ፖለቲካ ትርፍ አተርፋለሁ ብሎ ደግሞ የሚሞክር ይኖራል። ያው ሁላችንም እንደሰማ ነው። ሌሎች የመታገያ ነጥባቸውን ያጡ ሰዎች በዚህ አምስት ቀን ሆን አመፅ መጥራት እና በዚህ በቀንዳዊ ግምት የህዝብ ጥያቄ የማድረግ እንቅስቃሴዎች ነበሩ። ግን የቀንዳዊ ግምት የሚሰራው አንደኛ ለአመርሃ ግብር ከፋይ ነው። ቫት ከፋይ ከሆነ ኖርማሊ 15% ቀረጥ ከፍሎ እንዲሰጠው ነው የእያንዳንዱ ሽያጭ ይታወቃል። ሆኖም ግን ከሐመርሃ ጀምሮ እስከ ሀ ድረስ ያለው ግብር ከፋይ አንድ ላይ ተደብላልቆ ማለት ነው። የፖለቲካ ዶም ያለው ኃይል እዚሁ ተደባልቆ ጥረት አድርጎ ያው ፍላጭ እንደምናውቀው አመጾች ተደርገዋል። አመጾቹም ደግሞ በህዝቡ ትብብር ያው ብዙ ሳይራዘሙ ቆሟል።
መልካም። አቶ ኤልያስ ያቀረቧቸውን ጭብጦች ተከታትለዋል። አቶ ግዛው የቀረጥ ድልድል አከፋፈሉን ደረጃ አይነቶቹን ያሏቸውን ለጊዜው እናቆይና በቀን ገቢ ግምቱ ውሳኔ እንዲሁም የተከተለውን ተቃውሞ ተንተርሶ የእርሶስ ግምገማ ምንድን ነው?
እሺ፣ በጣም አመሰግናለሁ ስለ ድሉ። ግን በመጀመሪያ አቶ አሉላ ጥያቄውን ሰፋ አድርጎ ማየት ያስፈልጋል። አንደኛ ቀረጥ ለማይወክልህ መንግስት አለመክፈል የትግል ስልት እንደሆነ ከአሜሪካን ሪቮሉሽን ጀምሮ ያለ ነገር ነው። ቦስተን ቲ ፓርቲ የአሜሪካን ሪቮሉሽን ከእንግሊዝ ነጻ ለማውጫ ሪቮሉሽነሪ ወሩን የከፈተው በቀረጥ ላይ የነበረው ተቃውሞ ነው። ይህን ክርክር ለሌላ ጊዜ እንተወውና አሁን ስላለው ጭብጥ ሁኔታ ግን ስንመጣ የቀረጡን ሁኔታ እንደ ቀረጥ ብቻ ማየቱ አይ ቲንክ የኢትዮጵያን ነባራዊ ሁኔታ በሚገባ አለመረዳት ይመስለኛል። ኢትዮጵያ ውስጥ የምናየው አሁን በቀረጥ ምክንያት የታየው ተቃውሞ፣ ህዝባዊ መነሳሳት፣ ህዝባዊ አመጽ፣ ትግል ከ1991 ህዝባዊ ወያኔ ሓርነት ትግራይ ስልጣን ከያዘ ጀምሮ በተለያየ ጊዜ በተለያየ ስፋትና በተለያየ ጥልቀት የኢትዮጵያ ህዝብ ለነጻነቱ ለመብቱ የታገለበት ነው። አሁን በቅርቡ እንኳን 2-3 ዓመት በፊት የነበረውን ብናይ አንተ መግቢያው ላይ እንደገለጽከው ወልቃይትን አስመልክቶ በጎንደር ኢሬቻ በዓል ላይ የአዲስ አበባን ማስተር ፕላን በሚቀጥል በኦሮሞ አካባቢዎች በ2005 በምርጫው አካባቢ የተደረጉ ትግሎችን ብናይና የፖለቲካ መሸጋሸጉን ኢህአዴግ ስልጣን ሲይዝ ያቋቋመውን የፖለቲካ ህብረት መሸርሸር ስትጨምርበት ኢትዮጵያ ውስጥ ያለው ተቃውሞ በቀረጥ ወይንም በተወሰኑ ነገሮች ላይ ይነሳ እንጂ ዋናው መነሻና ግቡ ኢትዮጵያ ውስጥ ያለውን ነጻነት የሌለበት ዴሞክራሲ የሌለበት አምባገነንነትን ለመቃወም የሚደረግ ትግል ነው እና ወደ ቀረጡ ስንመጣ ቅድም ከተባለው ቀጥሎ በጣም የሚያሳየው ነገር ዲሞክራቲክ በሆኑ ሀገሮች ቀረጥ መክፈል የሁሉም ዜጋ ግዴታ ነው። ሁሉም ዜጋ ይከፍላል። ኢትዮጵያ ውስጥ ግን ያየነው ነገር ህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት ቀረጥን እንኳን የሚያክል ትንሽ ነገር በአግባቡ ስነ ስርዓት አውጥቶ ህዝቡን አስተባብሮ መሰብሰብ እንደማይችል ነው የሚያሳየው። አንድ መንግስት አንድ ፖሊሲ ሲያወጣ እንደዚህ አይነት አፈጻጸምንና የገቢ መጠንን በቅጡ አይቶ መተገበር ካልተቻለ አገዛዙ በችሎታው እንኳን ሳይቀር በአይዲዮሎጂው ብቻ ሳይሆን በራሱ ያወጣቸውን ፖሊሲዎች የማስፈጸም እቅዱ የላሸቀና የደከመ መሆኑን ነው የሚያሳየው እና በአጠቃላይ ይሄ አሁን ያለው የቀረጡ ትግል የሰፊው የኢትዮጵያ ህዝብ የዲሞክራቲክ ትግል ነው ብዬ ነው ማየው።
መልካም። የዲሞክራሲ ጥያቄ የፖለቲካ አንድምታውን የአገሪቱ ወቅታዊ የፖለቲካ ይዞታ በተመለከተ በስፋት እንመለከታለን። ቀረጡ ጋር ቆይና አቶ ኤልያስ ወደ እርሶ ልመለስ ነው። የተለያዩ መገናኛ ብዙሀን በስፋት የዘገቡበት ነው። የአሜሪካ ድምጽ ራዲዮም በተከታታይ በተለያዩ አካባቢዎች ያሉ የቀረጡ ጫና ያሳደረባቸውን አንዳንዶች ንግዳቸው እስኪዘጋ የደረሱበትን ዘግበዋል። በይፋ ከተገለጹት ብቻ ብነሳ እስከ 300 እጥፍ የቀን ገቢ ግምት የተደረገባቸው በአንዳንድ ትንንሽ ንግድ ስራ የተሰማሩ እስከ 5000 እጥፍ ከሚከፍሉበት ባለፈው ዓመት ከከፈሉት የተደረገበት መሆኑን ይገልጣሉ። ሻይና ቡና የሚሸጡ ሰዎች ሳይቀሩ በግምት ሊገለጽ የማይችል ጥያቄ ሊያቀርብ የሚያስችል ቀረጥ ተጥሎባቸው አቤት እንዲሉ ባቀረቡት ጥያቄ ላይ ገንዘቡ ጨምሮ የተደነገገባቸው መኖራቸውን ዘግበናል። ለእርሶ ጠቅላይ ሚኒስትሩ የገለጹትንም ሀሳቦች በኋላ ላይ ያሰማለሁ። ይህን አይነቱ የቀን ገቢ ግምት ድንጋጌ ከምን መጣ? ለምንስ በዚህ ሰዓት ታየ? አንዳንዶች ከአስቸኳይ ጊዜ አዋጁ ጋር ተያይዞ አገሪቱ የገባችበት ገንዘብ እጥረት ሁኔታውን የፈጠረ መሆኑን ይናገራሉ፣ እጥረት መከሰቱን ይገልጻሉ። ለእርሶ ለምንስ ይሄ ሁኔታ ተፈጠረ? የልማታዊ ስርዓት ደጋፊ ነኝ ብለዋልና እንደሚመለከተው እንደሚያሳስበው ሰው
እሺ፣ አሁን የኢትዮጵያ የኢኮኖሚክ ስርዓት ሁላችንም እንደምናውቀው መሰረተ ልማት ላይ ቤዝድ የሆነ ነው። ማለት አሁን ላይክ አግሪካልቸር ሌድ ኢንዱስትሪላይዜሽን እንደሚባለው አሁን የኢትዮጵያ ኢኮኖሚ ኢንፍራስትራክቸር መጀመሪያ በመገንባት ቀጥሎ ኢኮኖሚ እንቅስቃሴ እንዲፈጠርና እሱ በሚፈጥረው ሀብት ህዝቦች እንዲጠቀሙ የማድረግ ስትራቴጂ ነው ያለው። አሁን በዚህ አካሄድ ስንሄድ ኢንፍራስትራክቸር አሁን በብዛት ኢትዮጵያ ውስጥ የተሰራው ሲያቀድም እንዳልኩት ባቡር ከአገር ከጫፍ እስከ ጫፍ ባቡር የተሰራ ነው። ባለ የኢኮኖሚ አቅም ያው ሌሎች ኃይሎች ኢኮኖሚ ደካማ ነው ምንም ቢሉ አገሪቷ ካላት የኢኮኖሚ ግንኙነትና የብድር የመበደርም አቅም በዓለም አቀፍ ተቋም ቢ የተመደበች ሀገር ናት። ከዚህ አንጻር የብድርና የሌሎች የኢኮኖሚክ ሲስተሞችን ለመጠቀም ኢንፍራስትራክቸርም የመገንባት ራዕይ ፈንጣ እየሄደች ያለች ሀገር ናት ኢትዮጵያ። ያው ባቡር፣ አየር መንገድ በኢንተርናሽናል ደረጃን የጠበቀ ነው። መንገዶች፣ ስኳር ፋብሪካ በኢትዮጵያ ታሪክ 10 ስኳር ፋብሪካ በአንድ ጊዜ ወቅት ጀምሮ የሰራ መንግስት ብዙ የለም። ከዛ ውጭ የያዩ ኢንዱስትሪ እንትን ማዳበሪያ ፋብሪካ፣ መከላከያ ኢንጂነሪንግ ያው መኪናዎች ይሰራል። ትልልቅ እንትኖች አሉት። መከላከያ ኃይል ያው የተማረ የመከላከያ ኃይል በኢንጂነሪንግ ያው በዚህ በልማቱ ላይ እንዲሳተፍ የማድረግ የብረታብረት ኮርፖሬሽን አለው። እነዚህ ሁሉ ለመስራት ብር ያስፈልጋቸዋል። ይሄ ብር ከውጭ ካለው ገቢ በተጨማሪ ደግሞ የሀገር ውስጥም ደግሞ ዓለም ባንክም ኢትዮጵያ ውስጥ ሊሰበሰብ የሚችለው የኢኮኖሚ የቀረጥ መጠን ያው እሱ ያው በተሰጠውም አድቫይስ ከዚህ በላይ መሰብሰብ ስለሚቻል በግልጽም ስለሚታይ ማለት ነው መንግስት ይሄን የመሰብሰብ ኢኮኖሚውን አሟጦ የመጠቀምና ህዝቡ በመሰረተ ልማት የሚሰራውን ስለሚያውቅ ቀረጥ የመክፈልም ግዴታው እንደሆነ ስለሚያውቅ ያንን የመስራት ገቢዎች ሚኒስትር የሚባል አለው። ሚኒስትሩ ዋናው ገቢዎች መሰብሰብ ነው። የአመታ ይቀዳለው ቅዱ ለማስመካት ይህን ነገር ጀምሯል። አሰራር ላይ አፈጻጸም ላይ ግን ወደ ታች ሲወርድ ያው ጠቅላይ ሚኒስትር ኃይለማርያም እንዳሉት 40% ስህተት ነው። ይሄ ስህተት መታረም ያለበት አሁን ቅድም እንዳልከው 300% ምንም 5000 ቢሆን ይሄ ስህተቶች ተፈጽመዋል። 40% ማለት ትልቅ ነው። ይሄን ያክል ከታመነ ኦልሞስት የነበረው አካሄድ ላይ ሪቫይዝ መደረግ እንዳለበት መንግስት ራሱ በአቋሚ ወስሮ ነው። ከዛ ውጭ ግን እነዚህ የሚደረጉት አመፃዎች ለግኔ ሲሆን ቃረናል የሚለው የዲሞክራሲ ስርዓት ግንባታ ነው። እኔ አሁን የማይበት ፐርስፔክቲቭ ኢትዮጵያ ውስጥ ያለው የዲሞክራሲ ስርዓት ግንባታ ደረጃው እያደገ ነው። ሰዎች 5 ቀን ሙሉ አምፀው በር ዘግቶ ምን ብለው ምንም የተፈጠረ ነገር የለም። ይሄ በስርዓቱም ህዝቦች ማንኛውም ጥያቄ በመሰላቸው መንገድ እንዲያደርጉ ያው የኦሮሚያም ኮሚኒኬሽን ቢሮ የሰጠውን መግለጫም ካስታወሳችሁ ማንኛውም ኢትዮጵያዊ ህገ መንግስት በሚፈቅድለት ሰላማዊ እስከሆነ ድረስ ማንኛውም ጥያቄ የማቅረብ የተረጋገጠበት ነው። እንደ ዜጋ እናስበው የዲሞክራሲ ስርዓት ግንባታው እያደገ ከነበሩት ያው ስህተቶች ለምሳሌ አምና የተሰጣቸውና ትልልቅ ስህተቶች ነበሩ። እነዛ ራሱ በትክክል እንትን ብለው የተሻለ ስርዓት እየተፈጠረ እንደሆነ ነው። ያው እኔ ኦፕቲሚስት ነኝ። ስለዚህ የዲሞክራሲ ስርዓት ግንባታው አንድ ምርታ እንዳሳየ ነው። በዚህ ወቅት የተመረጠበት የመንግስት ዕዳ ስለበዛ ስላነሰ ሳይሆን የሚሰበሰበው የኢትዮጵያ ብር ነው። ታክስ ሀገር ኢንፍራስትራክቸር የሚያደርገው የታወቀ ነው። በዩኤስዲ እንትን ነው፣ በፎሬን ከረንሲ ነው፣ ፓብሊክ ከረንሲ ነው። ስለዚህ እነዚህ ነገር የሚሰበሰቡት እዚህ ጋር ለደሞዝ ለተለያዩ ነገሮች ለዚህ ለአጋዥ ለሆነው ሀይል የመጠቀም ነው እንጂ መንግስት የኢትዮጵያን ብር ሰብስቦ ፎሬን ከረንሲ በብላክ ማርኬት ቀይሮ ለልማት ይጠቀማል ወይም ደግሞ የጨነቀውን ያሳካል ብሎ ማሰብ ቀረብ ብሎ የአገሪቷን ኢኮኖሚ ከማወቅ የሚመች ይመስለኛል።
መልካም። ለአቶ ግዛው እድል ከመስጠቴ በፊት አንዲት ነጥብ ላይ እርስዎ እንዲመልሱ ፈልጋለሁ። አቶ ኤልያስ ስለ ዲሞክራሲ ስርዓት ግንባታ አንስተዋል፣ አቶ ግዛውም ቀደም ብሎ የገለጹት ነው። ይህ አሁን የሚታየውን አጠቃላይ ሁኔታ የዲሞክራሲ ስርዓት ግንባታ አካል ነው፣ ሰላማዊ ጥያቄ መስተናገድ አለበት ብለዋል። ነገር ግን በቅርብ ሳምንታት ዘገባዎቻችን የአሜሪካ ድምፅን ጨምሮ በተለያዩ አካባቢዎች ያላግባብ መንግስት ኋላ ያመነው አይነት ቀረጥ የተጣለባቸው መክፈል የማይችሉበት ሁኔታ መሆኑንና ይህንንም በሰላማዊ መንገድ ለመቃወም የወሰዷቸው እርምጃዎች አሳስረዋቸው ታይተዋል። ከ20 በላይ ሰዎች በባህር ዳር ታስረዋል። በተለያዩ የአማራ ክልሎች ስናን ወረዳን በመሳሰሉ ዋድላን በመሳሰሉ ትንንሽ አካባቢዎች ሳይቀር ሰዎች መታሰራቸው ተዘግበዋል። እንዴት ነው የዲሞክራሲ ስርዓት ግንባታ አካል ነው ተብሎ ሰላማዊ ጥያቄ ማድረጋቸው ለእስር የሚያበቃቸው? መቼና እንዴትስ ነው ያን መብታቸውን መጠቀም የሚችሉት?
አድማጮች ሞቅ ብሎ የጀመረው ይህ የእሰጥ አገባ ክርክር አላበቃም። ተከታዩ በነገው ምሽት ይቀጥላል። የፕሮግራሙ ተሳታፊዎች አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ያስተናገድናችሁ ቆንጅት ታይና
ሰለሞን ክፍሌ ነን።
ሰላም፣ ደህና ደሩ። ነገ በተለመደው በሶስት ሰዓት እንገናኛለን። በእኛ በኩል ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል። Thank you.